Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. Massa Sebia, ke Vatican Radio, be Ethiopia, is at a cotater, toat, cans at, scans at tokul, ykerbulachuena bro, letawis gijit, ketanantana, hood, jemro, maletum, kemegabit has dis hulet shizeting, amatemheret, jemro, bemelau, Europa, bemidrego, is at, lout, mekaniat, visit anxious dis motohamsa, kilohet, wayne, besalasa hand, meter band, ይቀርብላችሁ በነበረው ዝግጅት ፈንታ በ9650 ኪሎ ሄርትስ ወይም በ31 ሜትር ባንድ ይቀርብላችሁ በነበረው ዝግጅት ፈንታ 9660 ኪሎ ሄርትስ ወይም 31.05 ሜትር ባንድ ላይ የምታገኙን ሲሆን ማታ ከ1 ሰዓት ተኩል እስከ 2 ሰዓት በ11625 ኪሎ ሄርትስ ወይም በ26 ሜትር ባንድ በ13765 ኪሎ ሄርትስ ወይም በ22 ሜትር ባንድ ታዳምጡት በነበረው ዝግጅት ፈንታ ደግሞ በ9660 ኪሎ ሄርትስ ወይም በ31.05 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ራዲዮ ቫቲካን የተለያዩ የቅዱስ መንበር ዜናዎችንና የተለያዩ ከዓለም ዙሪያ ያገኘናቸውን መረጃዎች ለእናንተ ለአድማጮቻችን በየዕለቱ ያቀርባል። ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ዕለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ የቫቲካን ራዲዮ የአማርኛ ክፍል የሚለውን ገጻችንን ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የመጋቢት 18 2009 ዓመተ ምህረት ዕለታዊ ዝግጅታችንን ነው። በኢትዮጵያ የካቶሊክ ቤተክርስቲያን የቅድስታና ልጆች ማህበር አባላት የነበሩ አራት ደናግላን በየካቲት 28 ቀን 2009 ዓመተ ምህረት ወደ ሐዋሳ በመጓዝ ላይ በነበሩበት ወቅት በደረሰባቸው የመኪና አደጋ ከዚህ ዓለም በሞት መለየታቸውን መዘገባችን ይታወሳል። በወቅቱ አብረዋቸው ይጓዙ የነበሩ የማህበሩ አባላት በተለይም ሁለቱ በደረሰባቸው ከፍተኛ ጉዳት የተነሳ የሕክምና እርዳታ እየተደረገላቸውም ይገኛል። ከነዚህም ውስጥ አንዷ እህት ትግስት በርጋ በጣሊያን ሀገር በሮም ከተማ በሚገኘው የቅዱስ ዮሐንስ ሆስፒታል የሕክምና አገልግሎት በማግኘት ላይ ይገኛሉ። በትላንትና ዕለት በስፍራው ተገኝተን ባደረግነው ጉብኝት ከደረሰባቸው አደጋ አንጻር ሲታይ መልካም ሊባል በሚችል ጤና ላይ እንደሚገኙና እንዲሁም ይህንን አጋጣሚ ለፈጠረው እግዚአብሔር ከፍተኛ ምስጋና እያቀረቡ እንደሚገኙ ለመረዳት ችለናል። በቀጣይነት ግን ሙሉ ጤናቸው እንዲመለስ እንዲሁም በዚሁ አደጋ ከፍተኛ ጉዳት የደረሰባቸው ሌላኛው ደናግል ያገግሙ ዘንድ ጸሎታችሁ ያስፈልገናል ብለዋል። በዚህም መሰረት የመኪና አደጋ ሰለባ የሆኑ ሰዎችን ሁሉ በጸሎታችን እንድናስባቸው በአደራ ጭምር በራሴ ስምና በሬዲዮ ቫቲካን የሥራ ባልደረቦች ስም ሆኜ ጥሪ አቀርባለሁ። በዛሬው ዕለት ዝግጅታችን የቅዱስ መንበር አበይ ተግባራትን ይዳሰሱና ከቅዱስ መንበር ጋር ተያያዥነት ያላቸውን ዜናዎችን በተጨማሪም ከዓለም ዙሪያ ያገኘናቸውን ትኩስ ዜናዎችን ወደ እናንተ እናቀርባለን። በዛሬው ዝግጅታችን በየካቲት 12 2009 ዓ.ም ተመረተ የተጀመረውን የአብይ ጾምን አስመልክተን ለእናንተ አድማጮቻችን በተከታታይ በማቅረብ ላይ የምንገኘውን አስተምሮ ክፍል 14 እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ እንጋብዛለን። ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። በሳምንት ሁለት ጊዜ ዘወትር ረቡዕና እሁድ ዕለት በቅዱስ ጴጥሮስ አደባባይ በርዕሰ ሊቃነ ጳጳሳት ፍራንቺስኮ አማካይነት የጠቅላላ አስተምሮ እንደሚሰጥ ይታወቃል። ይህንንም የጠቅላላ አስተምሮ ለመከታተል በርከት ያሉ ምዕመናንና እንዲሁም የሮም ከተማንና አከባቢውን የሚጎበኙ የውጭና የአገር ውስጥ ጎብኚዎች አጋጣሚውን ተጠቅመው በዚህ ቅዱስነታቸው በሚያደርጉት የጠቅላላ አስተምሮ ተሳታፊ ይሆናሉ። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት ማለትም በመጋቢት 17 2009 ዓ.ም ያስተላለፉት አስተምሮ በዕለቱ በላቲን ሥርዓተ አምልኮ አቆጣጠር በአራተኛው የአብይ ጾም ሳምንት ሰንበት ላይ በተነበበው ከዮሐንስ ወንጌል ከምዕራፍ 9 ከቁጥር 1 እስከ 41 ላይ በተወሰደው ኢየሱስ ዓይነ ስውር ሆኖ የተወለደውን ሰው ማዳኑን በሚገልጽ የእግዚአብሔር ቃል ዙሪያ ያጠነጠነ እንደነበረም ተገልጿል። ጌታችን ኢየሱስ ክርስቶስ ይህንን ተአምር በመፈጸሙ የዓለም ብርሃን መሆኑን አስመስክሯል በማለት አስተምሯቸውን የጀመሩት ቅዱስነታቸው እያንዳንዳችን የተፈጠርነው እግዚአብሔር እንድናውቀው ነው፣ ነገር ግን በኃጢአት ምክንያት ከልጅነታችን ጀምሮ ዓይናችን ታውሯል፣ አዲስ የእምነት ብርሃን ያስፈልገናል፣ ይህንንም ብርሃን የሚሰጠን ኢየሱስ ክርስቶስ ብቻ ነው ብለዋል። ይህ በወንጌል የተጠቀሰውና የዓይን ብርሃኑን መልሶ የተጎናጸፈው ሰው ለክርስቶስ የማዳን ምስጢር ራሱን ክፍት አድርጎ ነበር ያሉት ቅዱስነታቸው፣ እኛ ኢየሱስ የዓለም ብርሃን መሆኑን ለመረዳት በሚያዳግተን ወቅት ሁሉ ይህ ዓይነ ስውር የነበረው ሰው ይህንን እውነታ እንድንረዳ ያግዘናል ካሉ በኋላ፣ በተለይም ደግሞ በዙሪያችን የሚንጨላጨሉ ጥቃቅን ብርሃንን እንዳንመኝ ይረዳናል ያስተምረናልም ብለዋል። እያንዳንዳችን በጥምቀት አማካይነት የክርስቶስ ብርሃን በርቶልናል ያሉት ቅዱስነታቸው በዚህም ምክንያት እንደ ብርሃን ልጆች ሆነን ራሳችንን እንድንመራ ተጠርተናል ብለዋል። እውነተኛ የሆነ ብርሃንን መያዝና በብርሃን መጓዝ ምን ማለት ነው በማለት ጥያቄን በማንሳት አስተምሯቸውን የቀጠሉት ቅዱስነታቸው ይህም አሉ ቅዱስነታቸው ለጥያቄያቸው መልስ ሲሰጡ ይህም ማለት ሐሰት የሆኑ ብርሃናትን ከሕይወታችን ማስወገድ ማለት ነው ብለዋል። ሌላኛው ሐሰት ብርሃን የሚባለው ደግሞ ራስ ወዳድነት ነው ያሉት ቅዱስነታቸው ሰዎችንና ነገሮቻቸውን ሁሉ ለእኛ ጥቅም፣ ደስታና ክብር ብቻ እንዲመች አድርገን በምንወስድባቸው ጊዜያት ሁሉ ከእነዚህ ነገሮች ጋር ሐቀኛ የሆነ ግንኙነትና ሁኔታ መፍጠር በፍጹም አንችልም ብለዋል። እንደ አውሮፓውያኑ የቀን አቆጣጠር ከ1936 እስከ 1939 ዓ.ም በስፔን በክርስቲያኖች ላይ ተነስቶ በነበረው ጥላቻ ምክንያት የተገደሉት 114 ካህናትና ምዕመናን ባለፈው ቅዳሜ ማለትም በመጋቢት 16 2009 ዓ.ም በስፔን የብጽህና ማዕረግ እንደተሰጣቸው ያስታወሱት ቅዱስነታቸው እነዚህ ሰማዕት ካህናት ገዳማውያንና ምዕመናን በጀግንነት የክርስቶስን የወንጌልን ሰላምና ወንድማማችነትን እንዲሁም የእርቅ አስፈላጊነትን መስክረው ነው ያለፉት ካሉ በኋላ የእነርሱ ምስክርነትና አማላጅነት ቤተ ክርስቲያን ፍቅር እንዲገነባ የምታደርገውን እንቅስቃሴ ይደግፈዋል ብለዋል። ቅዱስነታቸው በአስተምሯቸው ማገባደጃ ላይ እንደገለጹት ባለፈው ቅዳሜ ዕለት ማለትም በመጋቢት 16 2009 ዓ.ም የአንድ ቀን ሐዋርያዊ ጉብኝት ለማድረግ ወደ ሚላን ከተማ መሄዳቸውን አስታውሰው የዚህን ጉብኝት አስተባባሪዎችና በዝግጅቱ ላይ ተሳታፊ የሆኑትን ሰዎች ሁሉ አመስግነው በዚያ የነበሩ አማኞችና አማኝ ያልሆኑ ሰዎች ሁሉ ላደረጉላቸው መስተንግዶና አቀባበል ከፍ ያለ ምስጋናን ካቀረቡ በኋላ ለዕለቱ ያዘጋጁትን አስተምሮ አጠናቀዋል።
በ በሶሪያ የቅድስት መንበር ሐዋርያዊ እንደራሴ ብፁዕ ካርዲናል ማሪዮ ዘናሪ በሮም ቫቲካን አቅራቢያ የሚገኘው የኪዳነ ምሕረት ቁምስና ቆሞስ መሆናቸው የሚታወስ ሲሆን ትላንትና በርካታ ምዕመናን በተገኙበት ሥርዓተ ቅዳሴ መርቷል። ብፁዕነታቸው በዚሁ ሥርዓተ ቅዳሴ ባሰሙት ስብከት ቸልተኝነትን ለመቃወም በትሕትና መኖርና የብርሃን ልጆች መሆን ይገባል፣ ማለትም ልባችንና ዐይኖቻችን ኢየሱስ ክርስቶስን መስማትና ማየት ይችሉ ዘንድ መጸለይ ይገባል ብለዋል። የተሰጠንን የሕይወት ጸጋ በሚገባ መገንዘብ እንደሚገባ አጽንኦት ሰጥተው አሳስበው ሶሪያ ውስጥ ከስድስት ዓመታት በፊት የተጀመረውና ገና መፍትሔ ያልተገኘለት አስከፊ ጦርነት ትኩረት ሰጥተው ሲናገሩ ገሃነመ እሳት አለ ብሎ የማያምን ሰው ካለ ወደ ሶሪያ እንዲሄድ እጋብዛለሁ ብለዋል ብፁዕ ካርዲናል ማሪዮ ዘናሪ። በሶሪያ የቅድስት መንበር ሐዋርያው እንደራሴ ብፁዕ ካርዲናሉ ስብከታቸው በማያዝ የሶሪያ ሕዝብ ለስድስት ዓመታት ሙሉ የሞት፣ የስቃይ፣ የረሃብ፣ የእንግልትና የስደት ሰለባ ሆኗል ካሉ በኋላ በተባበሩት መንግሥታት ድርጅት ይፋ የሆነውን ሪፖርት ተንተርሰው በዚሁ ሶሪያ ውስጥ እየተካሄደ ባለው ጦርነት ከ400,000 የሚበልጥ ሕዝብ ለህልፈት መዳረጉ፣ 2,000,000 ሕዝብ ከባድና ቀላል መቁሰሉ፣ 6,000,000 ሕዝብ ሀገር ውስጥ መፈናቀሉ፣ ሰብአዊ እርዳታ ማግኘት የማይችል 600,000 ሕዝብ ከ5,000,000 በላይ ሕዝብ መሰደዱ አስገንዝበዋል። ያላየ ሰው አያምንም ብለው ያሉት በሶሪያ የቅድስት መንበር እንደራሴ በሺዎች የሚቆጠሩ ሕፃናት በአየር ድብደባ ሕይወታቸው አጥተዋል፣ ቆስለዋል፣ አካላቸው ጎለዋል። የሚያሳዝን የሚያስለቅስ የንጹሐን ሕይወት እልቂት ብለዋል። ከሥርዓተ ቅዳሴ በኋላ ብፁዕ ካርዲናል ማሪዮ ዘናሪ በጋዜጠኞች የቀረበላቸው ጥያቄ መልስ የሰጡ ሲሆን ርዕሰ ሊቃነ ጳጳሳት ፍራንሲስ ሶሪያን በተመለከተ ሙሉ መረጃ እንዳላቸው ጠቅሰው ወደ ሶሪያ ለመሄድ ይፈልጋሉ፣ ሆኖም ግን መሄዱ ሁሉም አደጋ ላይ ይጥላል ተብሎ ተሰግተዋል ሲሉም አክለዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ ወደ ሶሪያ ከሄዱ በአደባባይ ከሕዝብ ጋር መገናኘት ይኖርባቸዋል፣ ይህ ግን አሁን ሶሪያ ውስጥ የሚሆን አይደለም ብለዋል ብፁዕነታቸው።
የካፑችን ንዑሳን አሃው ማህበር አባል ሰባኬ ቤተጳጳስ አባራኔሮ ካንታላ ሜሳ ድሩፓን አቆጣጠር መጋቢት 23 ቀን 2017 ዓ.ም ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ እና መላ የቅርብ ተባባሪዎቻቸው የኩላይት ቤተ ክርስቲያን የበላይ ጳጳሳዊ አብያተ ምክር እንዲሁም ቅዱሳን ማኅበራት ሊቀመናብርትንና ህየንታዎችን ያሳተፈ በሐዋርያው መንበር በሚገኘው እመመድኃኔ ዓለም ቤተ ጸሎት የአብይ ጾም ሦስተኛ ስብከት ማቅረባቸው የቫቲካን ሬዲዮ ልእክት ጋዜጠኛ ጋብርኤላ ቸራዞ ገለጡ። አባ ካንታላሜሳ ያቀረቡት የአብይ ጾም ሦስተኛው ስብከት መንፈስ ቅዱስ በክርስቶስ ሞት ውስጥ ያለውን የፋሲካ ምስጢር የሚያበራ ነው የሚል ሐሳብ ያማከለ ሆኖ ከዚህ ጋር በማያያዝም የነፍስ ወከፍ ሰው ሕይወትና ሞት ምን ትርጉም እንዳለው የሚያስረዳ አስተንትኖ ማቅረባቸው የገለጡት የቫቲካን ሬዲዮ ልእክት ጋዜጠኛ ቸራዞ አያይዘው በኢየሱስ ክርስቶስ ሞትና ትንሣኤ ውስጥ ያለው ምስጢረ ፋሲካ ለዚያ የሕይወትና ሞት የሕይወት ፍጻሜ ምንድን ነው ለሚለው ጥያቄ ብቸኛ መልስ ነው። ከዚህ አይነት ጥልቅ ግንዛቤ በመነሳትም አባ ካንታላ ሜሳ ኢየሱስ ገዛ ራሱን ለመስዋዕት ሲሰጥና በስቃዩም ሁሉ ኃይል እንዲኖረው የመንፈስ ቅዱስ አነሳሽነት ተቀበለ፣ ኢየሱስ ሲጠመቅ መንፈስ ቅዱስ ተቀበለ፣ በሚሞትበት ወቅትም ኢየሱስ በተራው መንፈስ ቅዱስን አደለ። ስለዚህ ይህ ምስጢር ለእያንዳንዳችን ያለው ትርጉም በመለየት በማስተዋል ልናከብረው ይገባናል ብለው ኢየሱስ ሲሞት የፈጸመው አዲስ ክውንት ምንድን ነው የሚለውን ጥያቄ በማንሳት ኢየሱስ በሚሞትበት ወቅት የፈጸመው ወሳኝ ተግባር ስለ ሁሉም ሞሞት ነው። ይህ የዚህ ሰው ሞት በሰው ልጅ ሞት ላይ ያመጣው ወሳኝ ለውጥ ምንድነው የከሰተው? አልአዛር በኋላ እንደማንኛውም ሰው የራሱን ሞት የሚሞተው ኢየሱስ ከሞት ሲያስነሳው ሲቀበር በገባበት በር ነበር የወጣው። ኢየሱስ ዳግም እንዳይሞት ከሞት ሲነሳ ሲቀበር የገባበት በር ከፍቶ ሳይሆን የመቃብሩን መክበቢያ ግንብ በርግዶ በማፍረስ ነው የተነሳው። ኢየሱስ ከሞት ወደ ትንሣኤ ይሸጋገራል። ቅዱስ አጎስጢኖስ በስቃይ ኢየሱስ ሰው ከሞት ወደ ሕይወት ተሻገረ። በዚህ መንገድ እኛ በእርሱ ትንሣኤ ለምናምን ከሞት ወደ ሕይወት የሚያሸጋግረውን ተስፋ አበራለን ሲል እንደተናገረው ነው። ይህንን ያሉት አባ ካንታላሜሳ ሞት ምን ማለት መሆኑን ሲያስረዱ በዘመናት ተፈላሳፊያን፣ ገጣሚዎች፣ ደራሲያን፣ የተለያዩ ሃይማኖቶች ሞት የሕይወት መቋረጥ ወይንም ስለ ዕዳ የሚከፈል ዋጋ አሊያም ሐሳባዊ ወይንም የሌለ ችግር ተመልሰን የምንሄድበት ለመፈጠራችን ምክንያት እንደሆነ፣ ይህ ደግሞ ባዶነት ብለው የሚገልጡትና በሌላው ረገድ ተኪዎችን በመፍጠር የሚቀረፍ ችግር ነው። ሌሎች ደግሞ ሞት ለዳግመ ሥጋዊ በር በማለት ይገልጡታል። በክርስቶስ ግን ወደማያልፈው ሕይወት መሸጋገሪያ ሆነ። የዚህ ሞት ጥልቅ ትርጉም በፍቅር ላይ የጸና መሆኑ ያስገነዝበናል። ይህ የፍቅር ምስጢር በማትጠብቀው ሁነት የሚከወን ሊሆን ይችላል። ስለዚህ የሞት ምስጢር በዚያ ኢየሱስ ሞቶ ሞትን አሸነፈ በሚለው ላይ ብቻ ሳይሆን በሰው ልጅ ሕይወት ውስጥ የእግዚአብሔር ፍቅር ሊያሰርጽ በመምጣቱ ላይ ጭምርም ነው። የሰው ልጅ ገዛ ራሱን ከእግዚአብሔር አራቀ፣ ለእግዚአብሔር ጀርባውን ሰጠ። ኢየሱስ በትስብእቱ በዚያ ተሸማቆ በነበረው ጥልቅ ሰብአዊ ውስጥ ፍቅር እንዲሰርጽ ያደርጋል። ስለዚህ ሁሉም የሰው ልጅ ፍጥረት ቢያስተውለውም ባያስተውለውም በውስጡ ሰርጾ ካለው ከሚጠባበቀው ከእግዚአብሔር ፍቅር ጋር ነው የሚገናኘው። ዛሬም ቢሆን ወደ መቃብር መሄድ መሞት አልቀረም፣ መሞት ያለ ነው። ሆኖም የሰው ልጅ በክርስቶስ ትንሣኤ ላይ ተንጠልጥሎ ከሞት ለመውጣት ለመነሳት ዕድል እንደተሰጠው አባ ካንታላሜሳ ገልጠው፣ አንድ አማኝ ሊያደርገው የሚገባው ጉዳይ በኢየሱስ ትንሣኤ ማመን ነው። ክርስቲያን እንደ ሌሎች ነገር ግን ከሌሎች የተለዩ ናቸው ሲባል ሟች መሆኑ የሚያውቅ ነገር ግን በክርስቶስ ትንሣኤ ላይ ተንጠልጥሎ ከሞት እንደሚነሳ፣ በሞት ፊት ፍርሃት ሐዘን ያለው ነገር ግን በክርስቶስ ትንሣኤ ላይ ተንጠልጥሎ ከሞት ወደ አዲስ ሕይወት እንደሚሸጋገር የሚያምን መሆን ማለት ነው። ስለዚህ ለአንድ አማኝ መሞት ማለት ዳግም መወለድ ማለት ነው። እንደ ምስጢረ ጥምቀት ከክርስቶስ ጋር መሞት ከክርስቶስ ጋር መነሳት ነው እንዳሉ የቫቲካን ሬዲዮ ለእግት ጋዜጠኛ ቼራዞ አስታወቀዋል። የክርስትናው እምነት መንገዱን የሚያቀናው የሚስፋፋው ሌላውን የሚማርክ በሞት ዘንድ ያለው ፍርሃት የሞት አስፈሪነት በመጠቀም ሳይሆን ፍርሃት በማስወገድ ነው። የራሳችን ሞት የኢየሱስ ስቃይና ሞት በመገንዘብ ስናስብ ስናስተነትን ውጤት ይኖረዋል። በተለይ በዚህ በአሁኑ የአብይ ጾም ወቅት ይህንን ለማሰብ ይመቻል ያሉት አባ ካንታላሜሳ ይህ አይነቱ አስተንትኖ የሚያነቃቃ እንጂ ጭንቀት የሚፈጥር አይደለም። ምክንያቱም በመጨረሻም ቅዱስ ጳውሎስ እንደሚለው ያፈቅረኛል፣ አፍቅረውኛል፣ ገዛ ራሱን ስለ እኔ አሳልፎ ሰጥቷል ብለን በግብታዊነት ለማወጅ እንድንችል ያደርገናልና በማለት ያቀረቡት ሶስተኛው የአብይ ጾም ስብከት ማጠቃለላቸው ለእግት ጋዜጠኛ ቼራዞ ገለጡ። ከሃያ ዓመት በኋላ ምን አይነት ቤተ ክርስቲያን በሚል ጥያቄ ተማክሎ እንደ አውሮፓውያን አቆጣጠር ከመጋቢት 23 ቀን እስከ መጋቢት 25 ቀን 2017 ዓ.ም ጳጳሳዊ ላትራንን ሰመንበረ ጥበብ ከተባበሩት የአሜሪካ መንግስታት ግዛት ፔንሲልቪያና ከሚገኘው ቪላኖቫ መንበረ ጥበብ ጋር በመተባበር በሐዋርያዊ ግብረኖልዎ መስተዳድር ዘንድ ስነ ፈጠራ የሚኖረው ሚና በሚል ርዕስ ዙሪያ የተካሄደው ዓለም አቀፋዊ አውደ ትርኢት መዝጊያ ቀን የቅድስት መንበር የመገናኛ ብዙሃን ጽህፈት ቤት ዋና ጸሐፊ የኔታ ዳሪዮ ኤድዋርዶ ቪጋኖ ተገኝተው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በኩላይት ቤተ ክርስቲያን ያነቃቁት ዘርፈ ብዙ ህዳሴ በቅድስት መንበር የመገናኛ ብዙሃን ዘንድ ያለው አዎንታዊ አስተዋጽኦ ተኮር አስተምህሮ መስጠታቸው የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ጂሶቲ አስታወቁ። በዚህ በጳጳሳዊ ላተራንን ሰመንበረ ጥበብ ከተለያዩ አገሮች የተወጣጡ ካህናት፣ ደናግል፣ ዓለማውያን ምዕመናን፣ ውፉያን፣ የሐዋርያዊ አገልግሎት ማኅበር አባላት በማሳተፍ በተካሄደው አውደ ትርኢት ቀደም ብለው የመንበረ ጥበብ ዋና አስተዳዳሪ ብፁዕ አቡነ ኤንሪኮ ዳልኮቮሎ አውደ ትርኢቱ በማስመልከት ከቫቲካን ሬዲዮ ጋር አካሂደውት በነበረው ቃለ ምልልስ የአውደ ትርኢቱ ተሳታፊያን ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በኩላይት ቤተ ክርስቲያን እንዲረጋገጥ ያስገነዘቡት ህዳሴ እግብር ላይ በማዋሉ ሂደት እየተሰማሩትና በዚህ ተልእኮ በማገልገል ላይ የሚገኙ መሆናቸውና በቅድሚያ አውደ ጉባኤው የፈጠራ ብቃት በሐዋርያው ግብረኖሎ የሚኖረው አስተዋጽኦ ምን መሆኑ ለማለየትና የፈጠራ ብቃት በሐዋርያው ግብረኖሎ ሂደት እንዴትና በምን አይነት ሁኔታ መተዳደር እንደሚኖርበት የሚያስረዳ መሆኑን ገልጠው ፈጠራ ዙሪያ የሚወያይ በመሆኑም ክፍትና አዲስ ሐሳቦችን የሚያስተናግድ አውደ ትርኢት ነው ብለው እንደነበር ይታወሳል። የዚህ አይነቱ አውደ ትርኢት እንዲካሄድ ዋናው ግፊት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በተለያየ ወቅት በሚሰጡት አስተምህሮ ምዕዳን ስብከትና በሚያሰሙት ንግግር የፈጠራ ሥራ በቤተ ክርስቲያን ተልእኮ አብይ አስተዋጽኦ አለው በማለት የሚያሰምሩበት ሐሳብ መሆኑ ብፁዕ አቡነ ዳልኮቮሎ ሲያስታውሱ የኔታ ቪጋኖ የቅዱስ መንበር የመገናኛ ብዙሃን መዋቅራዊ ህዳሴ መመዘኛው የሐዋርያዊ ግብረኖሎ ተልእኮ ነው ብለው ለወንጌል ታማኝ በመሆን የፈጠራ ችሎታና ብቃቱንም በማሳካት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የሚያሳስቡት ህዳሴ እግብር ላይ ማዋል። ስለዚህ ህዳሴ ሲባል ለወንጌል ታማኝ በመሆን የቅዱስ ጴጥሮስ ተከታይ ቃልና የቅዱስ መንበር ፍጻሜዎች በአጠቃላይ ወደ ሁሉም አገሮች ማዳረስ ማለት ነው። ለጌታችን ኢየሱስ ክርስቶስ ወንጌል ታማኝ በመሆን ለህዳሴ ክፍት መሆን። እንዲህ ካልሆነ እንዲህ ነበር የሚደረገው እየተባለ ባለህበት በመሄድ ፈተና ተሸንፈህ መንፈስ ቅዱስ ለሚያነቃቃው ህዳሴ ገዛ ራስን ዝግ ማድረግ ማለት ይሆናል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የሚያሳስቡት የህዳሴ ጥሪ በመንፈስ ቅዱስ ተመርተው ወቅታዊው የዓለም ሁኔታ እርሱም ሰብአዊ፣ ፖለቲካዊ፣ ማኅበራዊ፣ ባህላዊ ሁነቶች ግምት የሰጠ ነው። ይህን ሁሉ በወንጌል ስር ማንበብና ማስተዋል ማለት መሆኑ የሚተነትን ሰፊ አስተምህሮ ማቅረባቸው የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ጂሶቲ ገልጠዋል።
ክብሯንና ክብሯት አድማጮቻችን፣ ይህንን የያዝነውን የአብይ ጾም ወቅትን አስመልክተን እኛ ክርስቲያኖች በጾማችን ወቅት ምን ማድረግ እንደሚገባን፣ ጾማችን ለእኛ መንፈሳዊ በረከት ያስገኝልን ዘንድ ምን ማድረግ ይጠበቅብናል ለሚሉ ጥያቄዎች ሁሉ በወንጌልና በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ላይ መሠረቱን ያደረገ አስተምሮዎችን ወደ እናንተ አድማጮቻችን በተከታታይ በማድረስ ላይ እንደምንገኝ ይታወቃል። በዛሬው ዕለት የአብይ ጾም አስተምሯችን በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ በቁጥር 2447 ላይ የተጠቀሱትን ሰባቱን መንፈሳዊ የምሕረት ተግባራት ከሆኑት ውስጥ ሁለተኛውንና በጥርጣሬ ውስጥ የሚገኙ ሰዎችን መምከር የሚለውን በአጭሩ ወደ እናንተ እናደርሳለን። እንድትከታተሉን ከወዲሁ እንጋብዛለን። ክፍል 14 በጥርጣሬ ውስጥ የሚገኙ ሰዎችን መምከር። ጥርጣሬ ማለት አእምሮአችን ሁለትና ከዚያም በላይ በሆኑ ተቃራኒ ነገሮች ውስጥ አጣብቂኝ በሚገባበት ወቅት ከእነዚህ ነገሮች ውስጥ የሚበጀውን ወይም ደግሞ የሚሻለውን ነገር ለመምረጥ በምንቸገርበት ወቅት የሚኖረን ስሜት ማለት ነው። በተጨማሪም በአንድ ተጨባጭ ሐሳብ ላይ የተለያዩ አቋሞችን በምንይዝበት ወቅት ሁሉ የጥርጣሬ ስሜት ውስጥ እንገባለን። በተለይም ደግሞ እነዚህ የተለያዩ ሐሳቦች ይበልጡኑ ጥርጣሬ ውስጥ የሚከቱን በነዛ የተለያዩ ሐሳቦች ውስጥ እኛ የምንፈልገው እውነታ ወይም ነገር ይኑር አይኑር በሚል ሐሳብ ውስጥ በምንዋዥቅበት ወቅት የሚፈጠሩ ስሜቶች ጥርጣሬያችንን ያጎላሉ። በአጠቃላይ ጥርጣሬ እርግጠኛ ከመሆን ጋር በጣም የተራራቀ ነገር ነው። ጥርጣሬ አዎንታዊ ወይም አሉታዊ ሊሆን ይችላል። ይህ ምርጫ ነው እንግዲህ ሰዎችን ወደ ጥርጣሬ መንገድ እንዲገቡ የሚገፋፋቸው። አዎንታዊ ነው ወይስ ደግሞ አሉታዊ ነው የሚለው አስተሳሰብ ጥርጣሬ ውስጥ ይከተናል። ጥርጣሬ ንድፋዊ ወይም ደግሞ ተግባራዊ ሐሳብን ሊወክል ይችላል። በእውነትና በስህተት መካከል የሚብሰለሰል ሐሳብም ሊሆን ይችላል። ጥርጣሬ ሐሳብን ከማጽናት ጋር ተያይዞ ሊታይና ሊገመገምም ይችላል። ሰዎች እንደ መሆናችን በየለቱ ጥርጣሬ ውስጥ በሚያስገቡን ሐሳቦች ስንብከነከንና የተኛው ነው እውነት የተኛው ነው ሐሰት በሚሉ ሐሳቦች መግባታችን አይቀሬ ነው። ምናልባትም አንዳንዴ ይህ እውነትን የመፈለግና ጥርጣሬያችንን የማጥራት ሂደት ምክንያታዊ በሆኑ ሐሳቦች ካልታገዘና ይህ ውዥንብር በአጭሩ ካልተቀረፈ ሰዎችን ወዳልተፈለገ ቁዘማ ውስጥ ሊከታቸውና ሕይወታቸውን ሊያመሰቃቅል ይችላል። ስለዚህም በዚህ አይነት ሁኔታ ውስጥ የሚገኙ ወንድምና እህቶቻችንን ይህ ችግር ጎልብቶ አላስፈላጊ የሆኑ ነገር ውስጥ እንዳይከታቸው የበኩላችንን አስተዋጽኦ ማድረግና በዚህ አይነት ችግር ውስጥ የሚገኙ ሰዎችን መምከር ክርስቲያናዊ፣ ማኅበራዊና ተፈጥሯዊ ግዴታችንን መወጣት ይጠበቅብናል። በተለይም ደግሞ በዚህ በያዝነው የአብይ ጾም ወቅት ለራሳችን ብቻ መኖር በማቆም ማንኛውንም አይነት እርዳታ ከኛ ለሚሹ ሰዎች እርዳታን የምናደርግበት ወቅት በመሆኑ በጥርጣሬ ውስጥ የሚገኙ ሰዎችን መምከር ይገባናል። ጾማችን የተባረከ እንዲሆንና ለእኛም በረከትን ያመጣልን ዘንድ ከፈለግን ክርስቲያናዊ ግዴታችንን በመወጣት በከፍተኛ ጥርጣሬ ውስጥ የሚገኙ ሰዎችን አቅም በፈቀደ መልኩ ልናግዛቸውና ከዚህ ጥርጣሬ ውስጥ እንዲወጡ ሐሳባቸውንም እንዲያጠሩ ልንረዳቸው፣ ልንደግፋቸው፣ ልናግዛቸው ይገባል እንላለን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ስትከታተሉት የነበራችሁ የአብይ ጾምን ወቅት አስመልክተን በዚህ የጾማችን ወቅት ክርስቲያኖች በሕይወታቸው ሊተገብሩት ይገባል በማለት ጌታችን ኢየሱስ ክርስቶስ ካዘዘን ተግባራትና ቤተ ክርስቲያን ከምታስተምረን አስተምሮች ውስጥ የሚጠቀሱትን ሰባቱን መንፈሳዊ የምሕረት ተግባራት መካከል ሁለተኛውንና በጥርጣሬ ውስጥ ያሉ ሰዎችን መምከር የሚለውን ነበር ያስደመጥናችሁ። በሚቀጥለው ዝግጅታችን ሦስተኛውንና ኀጢአተኞችን መገሰጽ የሚለውን ወደ እናንተ እናደርሳለን። እንድትከታተሉን ከወዲሁ እንጋብዛለን።
አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ፣ ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።